ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 25 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም የወያኔን ጠላትነትና ጸረ ኢትዮጵያነት ያስረገጠና መሰረት ያደረገን ኢትዮጵያዊነት ማዳበሩ ተቀዳሚና ቀጣይ ተግባራችን ሊሆን ይገባል ማለትም ነው። ምን ማድረግ አለብን በሚል ርዕስ የቀረበ ሐተታ ነው። ከዚያም
የከሰረ ነጋዴ ያውራሾቹን መዝገብ ያከላበት ከኪሳራ አያወጣውም።
በማስከተል
ወያኔ በራሱ የማይተማመን እንደ ጅብ ተጠባብቀው የሚጓዙ ስግብግብ አባላት ያሉት እንጂ የጠንካራና የተማረ ኃይል ሊፈጥር የሚችል አቅምና ክህሎት ያለው አይደለም።
ትምህርት በገዢዎች አይገዛም በሚል ርዕስ የቀረበ ሐተታ ነው። በመጨረሻም ሐቁ ይነገር በሚል ርዕስ የደቡብ ምስራቅ የሀገራችንን ክፍል አለመረጋጋት ታሪካዊ አመጣጥ በሚተነተን ጽሑፍ የመጀመሪያውን ክፍል ዝግጅታችንን እናጠናቀቃለን። በቅድሚያ ዜና።
በቅርቡ በተባበሩት መንግስታት ድርጅት አመታዊ ጠቅላላ ስብሰባ ላይ ለመገኘት ከወያኔው ጠቅላይ ሚኒስትር ጋር ወደ አሜሪካ ሄዶ የፖለቲካ ጥገኝነት የጠየቀው ያቶ ባየ ታደሰ ጉዳይ አነጋጋሪ እየሆነ የመጣ ከመሆኑ በላይ የወያኔ ባለስልጣኖችን ይበልጥ ስጋት ላይ እንደጣላቸው ይነገራል። ወትሮውንም ቢሆን ከስራው ዝቅተኝነት አንጻር በልዑካን ቡድን ውስጥ መካተት አልነበረበትም የሚሉ የወያኔ ባለስልጣኖች ጣታቸውን በኃይለማርያም ደሳለኝ ላይ መቀሰር ጀምረዋል የሚል ዜና እየተሰማ ነው። ግለሰቡ በአሜሪካ ጥገኝነት ጠይቆ እንዲቀር ስሙ በልዑካን ዝርዝር ውስጥ እንዲገባ በማድረግ ሁኔታውን ያመቻቸለት ኃይለማርያም ደሳለኝ ነው በማለት ውስጡን እየተቹ ይገኛሉ። በሌላ በኩል ግለሰቡ የተለያዩ ምስጢራዊ ሰነዶችን ይዞ ሳይወጣ አይቀርም የሚለውን ግምትን የሚያውቀውን ምስጢር በመገናኛ ብዙሃን አማካኝነት ለሕዝብ ሊያሰራጭ ይችላል የሚል ስጋት በብዙ ወያኔዎች ዘንድ እየተገለጸ ይገኛል። በአዲስ አበባ የሚገኘውና የሼክ አላሙዲን ንብረት የሆነው የሪየስ ኢንጂነሪንግ ኩባንያ ከሰራተኞቹ ከፍተኛ ተቃውሞ የደረሰበት መሆኑ ታውቋል። ኩባንያው የምርት ማስተዋወቂያ ፕሮግራም ስነ ስርዓት በሚያካሂድበት ወቅት ሰራተኞቹ የደረሰባቸውን ቅሬታ የሚገልጹ ሰሌዳዎች በመያዝና መፈክሮች በማሰማት ተቃውሟቸውን ሲያሰሙ መዋላቸውን የዜና ምንጮች ዘግበዋል። ሰራተኞቹ የደሞዝ ሁኔታና የቦነስ ጭማሪ ላይ ያላቸውን ቅሬታም ገልጸዋል። ኩባንያው ለአንዳንድ የሥራ መስኮች የሚሰሩ ሰራተኞች የሚቀጥረው በአስቀጣሪዎች በኩል በመሆኑና ለአስቀጣሪዎች የሚሰጠው ክፍያ ከደሞዛቸው ላይ እየተቀነሰ መቸገራቸውን ገልጸው ይህ አሰራር እንዲቀርም ጠይቀዋል። በኢትዮጵያውያን መያዝ የሚችሉ ቦታዎች በውጭ አገር ሰዎች መያዛቸውን ከመቃወማቸው በላይ የቀድሞ የኩባንያው ኃላፊዎች ስለተነሱ ጉዳያቸውን የሚከታተላቸው ወገኖች የሌሉ መሆኑን ገልጸዋል። ደንበኞች ቅሬታ ያሰሙ መሆኑም በኢትዮጵያውያን መያዝ የሚችሉ ቦታዎች በውጭ አገር ሰዎች መያዛቸውን ከመቃወማቸው በላይ የቀድሞ የኩባንያው ኃላፊዎች ስለተነሱ ጉዳያቸውን የሚከታተላቸው ወገኖች የሌለ መሆኑን ገልጸዋል። ደንበኞች ቅሬታ ያሰሙ መሆኑን ጠቁመው የኩባንያው የወደፊት ዕጣ እንዳሳሰባቸው በያዙትና በቃል ባሰሙት መፈክሮች ገልጸዋል። የኩባንያው ኃላፊዎች የሰራተኞችን ጥያቄ ተቀብለው ማስተናገዳቸው አጠራጣሪ ነው ተብሏል። በሐረርጌ ተፈናቅለው በየመጠለያ ጣቢያዎቹ እንዲቀመጡ የተደረጉ ዜጎች ከፍተኛ ችግር እየደረሰባቸው ከመሆኑም በላይ በተባረሩበት አካባቢዎች የኢኮኖሚና የሶሻል እንቅስቃሴ ላይ ተጽዕኖ እያመጡ መሆኑም እየተነገረ ነው። ከጅጅጋ ከተማ ኦሮምኛ ተናጋሪ አስተማሪዎች ተገደውም ሆነ በፍራት ከተማዋን ለቀቁ በመሆናቸው በከተማው ውስጥ ባሉ ትምህርት ቤቶች የመማር ማስተማር ሂደቱ ላይ ችግር የፈጠረ መሆኑን ተነግሯል። ዜጎች ወደነበሩበት እንዲመለሱ ወይም ከመጠለያ ወጥተው በአዲስ መልክ እንዲቋቋሙ የወያኔ አገዛዝ ባለስልጣኖች እስካሁን የሚያሳዩት ጥረትና እንቅስቃሴ አነስተኛ በመሆኑ ብዙዎቹ ከፍተኛ የኑሮ ችግር የደረሰባቸው ከመሆኑም በላይ ተስፋ መቁረጥና ብስጭት እየታየባቸው ነው ተብሏል። ናይጄርና ማሊ በሚገናኙበት ወሰን ላይ በተደረገ የደፈጣ ውጊያ 3 የአሜሪካ ወታደሮች መገደላቸውንና ሌሎች 2 ወታደሮች መቁሰላቸውን የዜና ምንጮች ዘግበዋል። ዜግነቱ ያልታወቀ ሌላ ወታደር የተገደለ መሆኑም ተነግሯል። የተገደሉትና የቆሰሉት የአሜሪካ ወታደሮች ለናይጄር ጸረ ሽብር ጦር ወታደራዊ ስልጠናን በመስጠት ስራ ላይ ተሰማርተው የቆዩ ልዩ ኃይል አባላት ሲሆኑ ደፈጣው የተደረገባቸው ከአልቃይዳ ጋር ግንኙነት አላቸው በሚባሉ እስላማውያን ታጣቂዎች ነው ተብሏል። የቆሰሉት ወደ ጀርመን ሄደው በመታከም ላይ በመሆናቸው የተነገረ ሲሆን በአሜሪካን ወታደሮች ላይ በአካባቢው እንዲህ አይነት አደጋ ሲደርስ የመጀመሪያው ነው ተብሏል። የሱዳን መንግስት አሜሪካ በአገሪቱ ላይ የጣለችው የኢኮኖሚ ማዕቀብ እንዲነሳ ከሰሜን ኮሪያ ጋር የነበረው የዲፕሎማቲክ ግንኙነት ማቋረጡን አስታውቋል። አሜሪካ በሱዳን ላይ የጣለችውን ማዕቀብ ማንሳትና ለማንሳቷ ጥቅምት 2 ቀን 2010 ዓ.ም ምረት በይፋ ታስታውቃለች ተብሏል። የሱዳን ከፍተኛ ባለስልጣን ረቡዕ መስከረም 24 ቀን በሰጠው መግለጫ ሱዳን ሁሉንም ቅድመ ሁኔታዎች ያሟላች በመሆኗ ማዕቀቡ ይነሳል ብላ ተስፋ ታደርጋለችም ይላል። በሞዛምቢክ ሰሜን ምስራቅ በመትገኘው ናምፑላ ተብላ የምትጠራው ከተማ ከንቲባ የሆኑት የ44 ዓመቱ ማሙዶ አሙራኔ ባንድ ግለሰብ የተገደሉ መሆናቸው ተነግሯል። ግለሰቡ የተገደሉት በአገሪቱ ውስጥ ላለፉት 25 ዓመታት የተደረገውን የእርስ በርስ ጦርነት ለማስቆም የተደረገውን የሰላም ጥረት አስመልክቶ ንግግር ካደረጉ በኋላ ንግግራቸው ባልጣመው ግለሰብ ነው ተብሏል። ከንቲባው ኤምዲኤም የተባለ ተቃዋሚ ፓርቲ አባል ሲሆኑ በቅርቡ በገዢው ፓርቲ በሬናሞ ፓርቲዎች መካከል ሲካሄድ ስለነበረው የእርቅ ጥረት መናገራቸው ይታወቃል። የቶጎ ፕሬዝዳንት ከስልጣን እንዲወገዱ በመጠየቅ መስከረም 24 ቀን በቶጎ ዋና ከተማ በሎሜ ቁጥሩ እጅግ በርካታ የሆነ ሕዝብ አደባባይ ወጥቶ ድምጹን አሰምቷል። ከተለያዩ አቅጣጫዎች ወደ ከተማዋ በመግባትና በከተማዋ መሃል ላይ በመሰባሰብ መፈክር ያሰማ ሲሆን የተቃዋሚ ፓርቲ መሪዎች በየተራ ንግግር አድርገዋል። የዋናው ተቃዋሚ ፓርቲ ሊቀመንበር ባሰሙት ንግግር ጥያቄዎችን የ1985 ዓመተ ምህረት የአገሪቱ ሕገ መንግሥት በሥራ ላይ እንዲውል ነው ብለዋል። ገዢው ፓርቲ ፕሬዝዳንቱ በሁለት የስልጣን ዘመን እንዲገደብ ባቀረበው ማሻሻያ ከሶስት ዓመት በኋላ በሚካሄደው ምርጫ የሚጀመር ከሆነ ከ1997 ዓ ም ጀምሮ በስልጣን ላይ ያሉት መሪ እስከ 2023 ዓ ም ድረስ ሊቆዩ የሚችሉ መሆናቸው ይታወቃል። ይህንን በመቃወም ተቃዋሚ ኃይሎች የ1985 ዓ ም የአገሪቱ ሕገ መንግሥት ተግባራዊ ሆኖ የአገሪቱ ፕሬዝዳንት የስልጣን ዘመናቸው በዚህኛው ማብቃት አለበት ይላሉ። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለመ ከደፋር ቀለም በኢትዮጵያ በክብሯ ቀልድ የለ ከደው ያስቀየመው
ምን ማድረግ አለብን? አገራችን ትግላችን ሆነ ማንኛውም ታሪካዊ ግብግብ በየጊዜው ወይም በየማጠፊያው ቆም ብለን ይደርሰናል። ምንስ ይቀርናል? ከግባችን ለመድረስም ምን ማድረግ አለብን ብለን መመርመርን ይገድላል። የተጓዝንበትን ካየን መጪውን መንገድና ውጣ ውረድ ቃኝተን በስልት ለመራመድ ለመጓዝ እድል ይኖረናል ማለት ነው። ምን ማድረግ አለብን ስንልም እስካሁን ምን አድርገናል ማለቱ ያስፈልጋል። ባለፉት ጊዜያት የህዝብን አመጽ በወያኔ ላይ ለማስነሳት ተችሎ የወያኔ መንገዳገድ አስኪ ደረጃ ከቶታል። ኢትዮጵያዊነት ከፋፋዮችንና ወያኔዎችን አቸንፎ በመስፈን ለወያኔ ውድቀት በሩን በርግዶታል። የወያኔ ትንኞች በያሉበት በህዝብ አመጽ ነፋስ እየተወሰዱ ወደ ትቢያ ወድቀዋል። ወያኔም ሆነ ጭፍሮቹ ዘዴ አልቆባቸው እጅጅ ወዳለው የሞኝ ለቅሷቸው ተመልሰው አስቂኝ መሆናቸውም አልቀረም። የወያኔ ክፍፍል ከፊታችን ተደቅኖ ሲናከሱም ለማየት ታድለናል። ይህ እንዳለ ሆኖ ወያኔ አሁንም ያዳቆነውን ዘረኛ ሰይጣን በመከተል ህዝብን ለመከፋፈልና ለማጫረስ በመስራቅ እንደሚታየው ሁሉ የተቻለውን እያደረገ ነው። የህዝብ ጎራም የድርጅትና ህብረት ይዘት ገና ብዙ የሚቀረው ከመሆኑም በላይ መጻታችን ሆኖ በህዝብ ትግል የሚነግዱ በባዕዳንና ሻዕቢያ ተደግፈው ፈልተዋል። ፈተናችን ገና ነው። እክላችን ፈርጀ ብዙ ነው። ያገደለው ሚዛን ግን ወደ ህዝብ ትግላችንና ፍነት መሆኑ ባሁኑ ጊዜ ምንም ጥርጥር የለውም። ወቅቱ የቀቢጸ ተስፋ ሳይሆን መከራና ጉም እያደር ይቀላል የሚያሰኝ ነው። ወደ መጨረሻ ግባችን ለመድረስ ማለትም ወያኔን ለማረም ሳይሆን እንደ አረም ነቅሎ ለመጣል ያለንበትን ሁኔታ ተገንዝበን ምን መደረግ እንዳለበት ምን ማድረግ እንደሚገባን እንደሚቀረን መገንዘብ ግዴታችን ይሆናል። ለወያኔ ጠላቱ ኢትዮጵያዊነትን ማጠናከር ነውና ከፋፋይ ኃይሎችን ሁሉ አመረን መታገሉ መቀጠል አለበት። ወያኔ የሚቆሰቁሰውን የርስ በርስ ግጭት ማክሸፍና ማስቆም መቻልም አስፈላጊ ነው። የህዝብን አንድነት ማለትም ኢትዮጵያዊነት ለማጠናከር መረባረብ ሲገባን ጎራችን ደግሞ በሽፍን ከፋፋዮች እንዳይሰረግ ዘብ መቆም ይኖርብናል። በህዝብ ስም ለህዝብ የቆሙ መስለው ህዝብን የሚከፋፈሉትን ከጎራችን ማስወገድ ማውገዝና ማሸነፍም አለብን። በዚህ መስክ ቸልተኝነትና አጥፊዎችን አልሚዎች ብሎ ማቀፉ የወያኔ ጀሌዎችን ከህዝብ ጎራ ማስጠጋቱ ቀደም የተጋለጡና የተወገዙ የህዝብ ጠላቶችን የህዝብ ደም ያፈሰሱ ወንጀለኞችን ማቅረቡ ወዘተ ሊደረግ ቀርቶ ሊታሰብም የሚገባው አይደለም። በወያኔ ላይ በሁሉም መስክ ማዕቀብ ማድረጉና ጀሌዎቹንም ከማህበረሰቡ ማራቁ ምንም ጋት አለመስጠቱ ዲካቸውን እየተከታተሉ ማጥቃቱ ወሳኝ ነው። ለቀቅተኝነት አያዋጣም። ገርነት ለበግም አልበጃት ነው። በመሆኑም የወያኔን ጠላትነትና ጸረ ኢትዮጵያነት ያስረገጠና መሰረት ያደረገን ኢትዮጵያዊነት ማዳበሩ ተቀዳሚና ቀጣይ ተግባራችን ሊሆን ይገባል ማለትም ነው። ይህን ስንልም ለዚህ አስፈላጊ የሆነውን የህብረት ጥረትና በሌላ በኩል ደግሞ ወያኔን የማጥቃቱ ግዳጅ ይመጣል። የህብረቱን ደጋግመን ያቀረብነውና ውጤት ለማግኘት ምን ማድረግ እንዳለብን የጠቆምነው ነው። የህብረት እንቅፋቶችን አቅፈንና ደግፈን ህብረት ብንጠብቅ ላም ባልዋለበት ኩበት ለቀማ ብቻ ሳይሆን ፍየል ወዲህ ቅዝምዝም ወዲያ ይሆንብናል። ማጠናከር ያለብን ሐቀኛ አገር ወዳድ ኃይሎችን መሆን አለበት። ሳይበገሩና ሳይወላውሉ እጥፍ ሸብረክ ሳይሉ ለኢትዮጵያ ጸንተው የቆሙትንና ቆመውም የባጁትን ኃይሎች መደገፍ ያስፈልጋል። የአፋርበኞች ቃል እየጋቱን በአጉል ተስፋ እየተጫወቱብን ነጋሪ አያስፈልገንም። ለአመታት ደርሶብናላ። የማይሆን አርበኛ በቅምጥ ሊያዋጋ ይቃጣል የተባለውን ዘንግተን ባሩድ በሸተተበት ያልተገኘውን መገኘት የሚፈራውን አዋጊ መሪ እያልን ስንኳትን መክረማችን የሚታወቅ ነው። በአገር ውስጥም በውጭም የ1997 ዓመተ ምህረትን ያስታውሷል። የሙት ከተማን አድማ አክሻፊዎችን ይጠቅሷል። ዛሬም ሌሎች ከዚህ ባሻገር ከደረስንበት በመነሳት በወያኔ ላይ ድል እየተገኘ ያለው በወያኔ ላይ በተጨባጭ ጥቃት እየደረሰ ስላለ ነው። ዛሬ ከመቼውም ጊዜ ይበልጥ ወያኔን አትንኩት፣ ለምኑት፣ አግባቡት፣ ተለማመጡት፣ ተደራደሩት የሚሉ የትግላችን ጠሮች ሆነው ይገኛሉ። ለነገሩ የዚህ አይነት ሰባኪዎች ሐሳዊ መሲሆች ከወያኔ ጋር እየገጠሙ ወይም ገጥመው የፈረደባት አገራችንን ሊቦጠቡጡ የቋመጡና ጭራሹኑ የባዕዳን ቅጥረኞች የሆኑት ናቸው። አገር የጋራ ናት ተብሏል፣ ሃይማኖት የግል ነው እንደተባለ ሁሉ በዚህ ላይ ማስመር የሚገባው ግን አገር የሁሉ መሆን ካልቻለች ለጥቂቶች እንድትሆን መተው እንደማይገባ ነው። መከራ የበዛበት ህዝባችን የማን ቤት ጠፍቶ የማን ሊበጅ ያውሬ መፈንጫ ይሆናል እንጂ በሚል እቅጩን አስቀምጦታል። ነውናም የወያኔን ንብረት ሁሉ ማውደም፣ ማቃጠል፣ ማጋየት፣ በማዕቀብ ማቀጨጭና ማክሰር ወዘተ አገራዊ ግዳጃችን ይሆናል። ለዚህም ነው ጥሪያችን ለጦፈ አመጽ እንጂ ወገንና አገር ገዳዩ ወያኔ ጋር ተሳሳሙ፣ ተቃቀፉ፣ ተቻቻሉ የማይሆነው። ወያኔን ቻሉት የሚልን ሰበካ አለመቻል ግዴታችን ሆኖ መቀጠል አለበት። በወያኔ ላይ እርምጃ ለመውሰድ ደግሞ መሳሪያውም በቦታው ያለና ከክብሪት እስከ የጦር መሳሪያውም ባለንበት አለ። ምን ማድረግ አለብን? ጸረ ወያኔ ትግሉን ማፋፋም፣ ብረት አንስተው መፋለም የጀመሩትን በቀጥታ መርዳት የማይታለፍና ለማንም ሌላ የማይለጋ ሀኬት ነው ግዳጅ። አሁን የምናየው የሚታገለው ሌላ የሚታገዘው ሌላ መሆን መቆም አለበት ማለት ነው። የሚታገለውን ህዝብ በገንዘብ በመሳሪያ በመድኃኒትና በተለይ ከጎኑ ተገኝቶ የትግሉ ተካፋይ በመሆን ማገዝ መታደግ ይገባል። ምን ማድረግ አለብን? ሐቀኛ ታጋዩን ማገዝ መርዳትና በስሙ የሚነግዱትን ግን ማራቅ ማለት ነው። ለህዝብ ብሎ ገንዘብ ሰብስቦም እንደ ጅብ ይህንኑ ለመከፋፈል መናከሱም ያዋርዳልና ያስተዛዝባልና ያብቃ። ማለትም ስለ ትግል ወሬው አክትሞ ተጨባጭ ትግል በአገር ይሙላ። ህዝብን እንጂ የፖለቲካ ነጋዴዎችን አልፎም የአገር ጠላቶችን ወዳጅ ብሎ አቅፎ መሳሪያ መሆን ያክትም እንላለን። ምን መደረግ አለበት ስንል የምንሰጠው ምላሽ ይህን ሁሉ ያቀፈን ያካተተ መሆኑ ተገቢ ነው። ምን ማድረግ አለብን? ኢትዮጵያዊነትን በጸረ ወያኔ ትግል ማጠናከር፣ ጎራችንን ካወናባጆች የፖለቲካ ነጋዴዎች ቅጥረኞችና የቅምጥ አርበኞች ማጽዳት፣ ባዕዳንንም የሚገባቸውን ቋንቋ ልናናግራቸው ይገባል። ለ26 ዓመታት አየናቸው፣ ተማጸናቸው፣ ሰብአዊ ዴሞክራሲያዊ ኃላፊነታቸውንም አሳሰብናቸው። የተገኘ ፍሬ ውጤት ከቶም የለም። የሚገባቸው ቋንቋ ሌላ በመሆኑ በዚያ ስናናግራቸው ሳይወዱ በግዳቸው ያዳምጡናል። ይህ ጊዜ ያልሻረው ሐቅ ነውና ቸል ልንለው ከቶም አይገባም። በዚህም በዚያም የሰራው ያመጹና ምህረት የለሹ ጸረ ወያኔው ትግል ነው። ነካ ለቀቅ ነገር ያመጣልና የተጀመረው ትግል መፈክሮቹን ግቦቹን ሳይስት ጠንክሮና ተፋፍሞ ሊቀጥል ይገባዋል። ከመሃልም በሆነው ምክንያት የሚቆም ሳይሆን ወያኔን ሳያወድም ላንዳፍታ የሚረግመውን የለበትም ማለት ነው። ለሁሉም ቀዳሚ የሆነው ግን ጠላትና ወዳጅን መለየት ነውና ወያኔ ፍጹም ጠላታችን መሆን እንዳለ ሆኖ ያገራችንን ጠላቶች ይደግፉን ይሆን በሚል ወዳጅ ብሎ ለማቀፍ መጣሩ ጭራሽ የባሰና አጥፊ ሞኝነት ነው። በተመከረም ለማየት በቅተናል። ኢትዮጵያን የሚታደጋት በቀድሚያ የራሷ ህዝብ ነው። ከጎረቤት ከሩቅ የሚመጣ የሚገኝ ስርየት የለምና አገር ፍቅርም የራሳችን አኩሪ ቅርስ እንጂ ሰውን አምላክ ከሚሉ ባዕዳን ያገኘነው አይደለም። የኢትዮጵያ ታሪክም ቅርሳችንና በደም የጻፍነው ነውና በተረት ተረት አጅቡኝ አይለንም። ይህ የምንኮራበት ታሪክ ደግሞ ጠላትን ታግሎ ማሸነፍ፣ ማባረር፣ ማስወገድ ነው እንጂ እጅ መስጠት እንዳልሆነ ታሪክ ይመሰክራል። ትግላችንን እናፋፍም፣ በወያኔ ላይ ውድቀትን እናምጣ፣ ኢትዮጵያዊነትን እናጠናክር። ጊዜው ያመጽ ነው። ጠመንጃችንን በወያኔ ላይ ወድረን እንረፍርፈው ይላል የጊዜው መፈክራችን። ድል ለጸረ ወያኔው የኢትዮጵያ ህዝብ! ትግል እናቸንፋለን።
የከሰረ ነጋዴ ያውራሾቹን መዝገብ ያከላበት ከኪሳራ አያወጣውም። በተለያየ መልኩ ኢሃፓን ለመወንጀልና ለመክሰስ ደፋ ቀና የሚሉ ጠላቶች መኖራቸው ከሚሰጡት አስተያየቶች፣ ከሚጽፏቸው ጽሑፎች፣ መጽሐፎች ወዘተ መረዳት ይቻላል። የሴራው አቀናባሪዎች የወያኔ ጀሌዎችና የኢትዮጵያ ጠላቶች የኢሃፓን ህዝባዊ እንቅስቃሴ ጠዮች መሆናቸውም ግልጽ ነው። ያም ሆነ ይህ የከሰረ ነጋዴ ያያቱን መዝገብ ያከላበት የዱቤ ሰነዱን ቢያነሳ ከኪሳራው ሊያገግም አይቻለውም። ወታደራዊ ደርግ የኢትዮጵያን ሁኔታ እዚህ ሁሉ አዘቅት ውስጥ የጣለ አገዛዝ መሆኑ አጠያያቂ አይደለም። ከዚያም በፊት የነበረው የንጉሰ ነገስቱ መንግስት የተማሪዎችን ምክርና ጥቆማ ሰምቶ ማስተካከያ አድርጎ ቢሆን ኖሮ ከህዝብ ጋር ባልተጋጨ ነበር። የኢትዮጵያ ተማሪዎች በሁሉም አምባገነን ገዥዎች በጠላትነት ተፈረጀው መስዋዕት ሲከፍሉ የኖሩት እየከፈሉም ያሉት የዚሁ አልገዛባይነት ውጤቶች በመሆናቸው እንጂ ወያኔ እንደሚያናፈሰው የህዝብና የሀገር እድገት ጠላቶች ሆነው አይደለም። ወያኔ ተንሽዋኮ ገብቶ ሰራዊትን በትኖ መከላከያውን ይዞ ኢኮኖሚውን በብቸኝነት ተቆጣጥሮ ህዝብን አፍኖ በብዝበዛ ለማንሰራፋት ቢሞክርም ኢሃፓና የኢትዮጵያ ህዝብ እስካለ ድረስ እንደማይቻል እየተገነዘበው መጥቷል። የኢትዮጵያ ወጣቶች ለሀገራቸው መከበርና ለህዝባቸው ደግነትና ግንባራቸውን የማያጥፉ መሆናቸውን ደጋግመው አስመስክረዋል። ኢሃፓና ወጣቱ አድሃሪ መንግስታትን ሲታገል የኖረበት ምክንያት ምን እንደነበር አንዳንድ ተዋጆችንም በችለተኝነት ማየቱ ምን እንደሚያስከትል አሁን የተደረሰበት ደረጃ ላይ መደረሱ ይመስከራል። ወያኔ የገባበት ቀዳዳ እንዲሰፋ የውጭ ኃይሎች ድጋፋቸው ለመስጠት ያለ ሀፍረት ጣልቃ እንዲገቡ ያደረጋቸው ተደጋግሞ እንደተነገረው በወቅቱ የነበሩ መንግስታት የኢሃፓን ጥቆማ ወደ ኋላ በመተው የተደረጉ ስህተቶች ነበሩ። አሁንም ቢሆን የኢትዮጵያ ህዝብ ወያኔን በድርድር መለወጥ ይቻላል የሚለውን የአንዳንድ አዘናጊዎችን ቱማታ ስፍራ ሳይሰጥ በቁርጠኛ ትግል ወያኔን ከስሩ መንግሎ በመጣል እውነተኛውን ዲሞክራሲያዊ አሰራር እስካልገነባ ድረስ ሀገሩን እንደሚያጣ ማወቅ ይገባል። በማንኛውም አይነት ትግል ወያኔን ለማስወገድ ቆርጦ መነሳት አማራጭ የለውም። የወያኔ መንደኞች በኢሃፓ ላይ የሚያደርጉት ዘመቻ በታሪክ ጸሐፊነት በሃያሲነት ወዘተ ሲረባረቡ ለተመለከተ ለምን ብሎ መጠየቅ ጊዜ ማጥፋት ይሆናል። በወያኔ እየተከፈሉ መተዳደሪያቸው ያደረጉም አሉና ህዝባዊ የሆነ ችግርን መፍታት የሚቻለው በተጠናና በሰለጠነ መንገድ እንጂ በጦርነት ሊሆን እንደማይገባው በጊዜው በማሳሰቡ የህዝብ ጠላቶች በኢሃፓ ላይ ጭቃቸውን በመርጨት እንዲሰማሩ ተደርጓል። ከጊዜያዊ ህዝባዊ መንግስት ምስረታ ጀምሮ ልዩ ልዩ መንገዶችን በመጠቆም ህዝብና ሀገር በሰላም ወደ ተሻለ አስተዳደር እንዲተላለፍ ማድረግ የንጉሱን መንግስት ከውርደት የደርግን አገዛዝ ከፍርጠጣና ከእስር ተቋሚነን ባይ ድርጅቶችንም ከመፈራረስ ባዳነ ነበር። ይህንን ሀቅ ሊሽር የሚችል ነገር ግን አይኖርም። አዎ ኢሃፓ መሬት ላራሹ ብሎ ታግሏል። ዲሞክራሲ ያለገደብ ብሎ ተሰውቷል። የብሔረሰቦች መብት ይከበር ብሏል። ያም ስህተት ነበር የሚሉ አማራጫቸው ምን እንደነበርና እንደሆነ ሌላው ቀርቶ ሀገርን እያፈረሰ ያለውን ወያኔን አትታገሉት ሀገር እያለማ ነው በማለት ለማዋዛት መጣራቸው እየታየ ነው። ኢሃፓን አውግዘው የፈጠራ ታሪካቸውን እየፈበረኩ የሚገኙ ሁሉ ቀኑ ሲደርስ ያፍራሉ። ስም ማጥፋቱ ፍሬ ገርሲ ከሆኑ መቅረቱ ጥርጥር የለውም። ትግልን በአሉባልታ ታገይን በይሉንታ ማስቆም አይቻልምና ድል ለኢትዮጵያ ህዝብ።
Shut the man out, get up the shot, I'm the last hit. Loaded the motor.
ትምህርት በገዢዎች አይገዛም። ስላሉበት ዓለምነት ለተፈጥሮና ፍጡር ግዝበት በጥልቅ ለመረዳት ከልደት እስከ ሞት የሰው ልጅ በትምህርት ማሳለፉ ካለፈው ይልቅ ለመጪው የተሻለ ግንዛቤ እንዲኖረው ለማድረግ ነው። ትምህርት በወረቀትና በሪዞ በትምህርት ቤት ዴስክ ላይ በመቀመጥ ብቻ የሚገኝ ዕውቀት አይደለም። የሰው ልጅ በየነቱ በሚያደርጋቸው እንቅስቃሴዎች ውስጥ የሚገኝ ተመክሮ ነው። በራስ የመተማመን ጸጋ የሚገኘው በትምህርት ነው። ዕውቀት በራስ መተማመንን እንጂ አስመሳይነትን አያበረታታም። ትምህርት እዝነ ህሊናን ኮርኩሮ ማንነትን ገርቶና አስተካክሎ ከኔነት ይልቅ እኛነትን አስቀድሞ ይጓዛል እንጂ በግለኝነት የህልም ባር ውስጥ ገብቶ አይዘፈቅም። ትምህርት ስለተፈጥሮም ስለፍጥረትም ይጨነቃል። ለአብሮነት ለሰላማዊ ህይወት ይቆረቆራል እንጂ መለያየትን መናቆርን አይደሰኩርም። ትምክህትንም ሆነ የበታችነት ስሜትን ይጠየፋል። ትምህርት ሚናው ከፍተኛ በመሆኑ አስመሳዮች አዋቂ ተብለው ለመታየት በገንዘብ እስከ መግዛት እንደሚደርሱበት ድረስ የሚቀል አይደለም። ኃላፊነትን፣ ሐቀኝነትን፣ ለሌላው ፍቅርን ለመለገስ ራስን እስከ መጉዳት የሚያደርስ እንጂ ትምህርት መንገድ ማሳቻ ሳይሆን ጭቆናና በደልን ማስወገጃ ነው። ትምህርት ያወቁትን ላላወቁ ለማስተላለፍ የውዴታ ግዴታ ውስጥ የሚያስገባ ቃል ኪዳን ነው። ትምህርት ለሐቅ የሚያሰልፍ ጨቋኞችን የሚያስጠላ ለጋራ ድል የሚያነሳሳ የትግል መሳሪያ ነው። ትምህርት የሥራ ቁንጮ ማውደሽ አይደለም። እንደ ህዝብ መብት አስከባሪና ተከራካሪነቱ አንደበት ላጣ የህዝብ ክፍል አንደበት ነው። በዚህ ምክንያት ግርዱን ከምርቱ ለመለየት አስቸጋሪ አይሆንም። የወያኔን አስመሳይነት በሜዳ ዘመኑ ኮሚኒስት ነኝ ሲል መሰንበቱ በአገዛዝ ዘመኑ የካፒታሊስቱ ዓለም አፈቀላጤ ሆኖ ማገልገሉ እንዳመቸው የሚንደባለል መሆኑ ይመሰክራል። ወያኔ የኢትዮጵያ ተማሪዎችን ትግል ለማጠልሸት የወጣቱ ትግል ውስጥ ሚና እንደነበረው ለመምሰል ሞክሯል። የሃፓ ወጣት ታጋዮች መስዋዕት የከፈሉት ለኢትዮጵያ አንድነትና ለብሔረሰቦች እኩልነት ለፍትህና ርትዕ እንጂ ለገንጣይና አስገንጣይ ዓላማ እንዳልሆነ ግልጽ ሆኖ እየታየ ወያኔ አዲስ አበባ በገባበት ወቅት የሃፓ ታጋዮች የጅምላ መቃብር እየጎደፈረ የሃፓ መስሎ ለመታየት ያደረገው ማስመሰል ለምን እንደነበር የታወቀ ነው። ወያኔ በራሱ የማይተማመን እንደ ጅብ ተጠባብቀው የሚጓዙ ስግብግብ አባላት ያሉት እንጂ የጠንካራና የተማረ ኃይል ሊፈጥር የሚችል አቅምና ክህሎት ያለው አይደለም። ህዝብና ተማሪ፣ ተማሪና ሀገራዊ ስሜት ተነጣጥለው የሚታዩ አይደሉም። የአዲስ አበባ ዩኒቨርሲቲ ህዝባዊ ጥያቄዎችን ከትምህርቱ ጎን ለጎን ይዞ እንደተጓዘ ግልጽ ነው። የነመለስ ዘረኛ አገዛዝ ግን ተማሪዎችን ከህዝቡ ጥያቄ ለመለያየት ነው የጣረው። ከግድያ ጀምሮ የትምህርት ገበታ እስከ ማሳጣት ድረስ ተንቀሳቅሷል። ዞሮ ዞሮ ውጤቱ ባዶ ነው የሆነው። ሀቅን ማድበስበስ ይቻል ይሆናል። ሸፋፍኖ ማስቀመጥ ግን የማይታሰብ ነው። ያ ትውልድን ከትውልድ ጎሳን ከጎሳ ነጣጥዬ እገዛለሁ ያለው ወያኔ በየዩኒቨርሲቲዎቹ እየተዋረደና ማንነቱ ይበልጥ እየተጋለጠ በመሄድ ላይ ነው። ተማሪዎች በአንድነት ቆመው እንደቀድሞ ሁሉ ለህዝብ መብትና ለጋራ ሀገር ህልውና የሚታገሉ መሆናቸው አይቀሬ ነው። የባዕዳን አገልጋይ የሆኑ ወያኔዎች እንደተመኙት የኢትዮጵያን ተማሪዎች ማደንቆር አይቻለም። የመማርን ምንነት አውቀውና ተገንዝበው ሲነሱ በአደባባይ ላይ ወጊድ ወያኔ የሚሉበት ጊዜ ሩቅ አይሆንም። የተማረ ኃይል የህዝብን ጥቅምና እምነት የመተርጎም ጽኑ አቋም እንዲይዝ ትምህርቱ ያስገድደዋል። በደንቆሮች ለመመራት ህሊናው አይፈቅድለትም። የጎጠኞች የከፋፋዮች ሴራ በዩኒቨርሲቲዎቹ ይጋለጣል። ተማሪ የህዝብ ልጅ መሆኑን ይመሰክራል። ትምህርት በከልካዮች ኃይል የምትታገድ አይደለችም። ግድቡን ሰባብራ የምትጓዝ የእውቀት ጀማናትና ያንን ማብሰሯ አይቀሬ ነው። ሀገር ስትዘረፍ፣ ወገን በግፍ ስቃይ ውስጥ ሲገኝ፣ ፍትህ ሲጓደል፣ ህዝብ መከታ ሲያጣ፣ ተስፋ ሲርቅ፣ ግለኝነት ሲጎለበት ትምህርት በንዴት ገንፍላ መውጣቷ የማይቀር ነው። በትውልድ ውስጥ ትምህርትና እውቀት የድንቁርና ተገዥዎች ሆነው አያውቁም፣ ወደፊትም አይሆኑም። ድል ለኢትዮጵያ ህዝብ።
ኢትዮጵያ ታሪካዊና ተፈጥሯዊ ነው በሚያስገኝ ደረጃ ጠላቶቿ የውስጥ ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮቿን በመጠቀም በተለያየ ጎራ ጠባቦችና ተገንጣዮች ብሔረተኞች ቡድኖችን በማደራጀትና በማስታጠቅ ፍትሃዊ ዲሞክራሲያዊና ብሔራዊ መፍትሄና ብሔራዊ አንድነት የሚሹ ማናቸውንም እንቅስቃሴዎች ማዳከምና አቅጣጫ ማሳት ዲሞክራሲያዊ እና ፍትህ እኩልነት የሰፈነባት ኢትዮጵያ እንዳትፈጠርና የተዳከመች የተከፋፈለች ደሃና ዘላለም ለማኝና ጥገኛ ኢትዮጵያ ሆና እንድትቀር ማድረግ ዋነኛ ግባቸው ነው። ቀደም ሲል ጣሊያኖች ሙሉ ኢትዮጵያን ለመቆጣጠር የተጠቀሙት የውስጥ እና የሰው ኃይል በሰሜን ኢትዮጵያ የኤርትራ ክፍለ ሀገር ተወላጅ የሆኑ ኢትዮጵያውያንን ወገኖቻችንን ነበረ። ከዛም ወደ መሀል ሀገር ሲመጡ የኢትዮጵያ አባት አርበኞች የተጠናከረና የተቀነባበረ የማጥቃት ትግልን ለማዳከም አልሰራም እንጂ የተጠቀሙት የኦሮሞ ብሔር ተወላጅ የአማራ ብሔር ተወላጅ አርበኞችን መከፋፈልን ነበረ። ነገር ግን በአርቆ አስተዋይና ፍጹም ኢትዮጵያዊነት የተሰለፉት አባት አርበኞች ለኢትዮጵያ ህዝብና ለሀገራችን ብቻ ሳይሆን ለመላው ጥቁር ህዝብ አኩሪ ታሪክን አስመዝግበው አልፈዋል። አሁንም የኢትዮጵያ ተፈጥሯዊ እጣ ፈንታ ነው በሚያስገኝ ደረጃ ሰላሟ እንዳይሰፍን፣ ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮቿን በስርዓት እንዳትፈታ ጠላቶቿ በሰሜን በኤርትራ በኩል በምስራቅ በኦጋዴን ግዛቶቿን በመጠቀም ነው ሰላሟን ሲኖሱ የሚኖሩት። ሰላሟን ሲያናጉና አንድነቷን ጭፍ ሟገቱ የሚታዩ ይህም ቀደም ሲል ከላይ እንደተጠቀሰው የኢትዮጵያ ተፈጥሯዊ ጠላቶች ጠባብ ብሔረተኛ ተገንጣይ የኤርትራ ቡድኖችን እንደነ ኢኤልኤፍ ኢፒኤልኤፍ ኦኤልኤፍን በማደራጀትና በማስታጠቅ ከፍተኛ የኢትዮጵያን የመከፋፈልና የህዝብን ህዝብ የማጋጨት ድርጊቶችን ሲያከናውኑ ኖረዋል። በምስራቁ በራችን በኩልም ምዕራባውያን የተከተሉት በረጅሙ የታለመ የተንኮል መርዝ እንዳለ ሆኖ ቅኝ አገዛዝ ዘመናቸው አክትሞ አፍሪካን ለቀው ሲወጡ የተኳቸው መሪዎች ያነሱት የግዛት ይገባኛል ጥያቄን ተንተርሶ የተከሰተው ፖለቲካዊና ማህበራዊ ችግር ነው። ይህንን በተመለከተ የሩቁን ተወት አድርገን የቅርቡን ብናይ የሶማሊያ መሪ የነበረው መሐመድ ዚያድ በሬ ባለ አምስት ኮከብ ታላቋን ሶማሊያን መሰረታለው በሚል አላማና ምኞት ሰፊ ጸረ ኢትዮጵያ ፕሮፓጋንዳ በአማርኛና በኦሮምኛ ሬዲዮ ጣቢያ ከፍቶ በስፋት የባሌን፣ የአሩሲን፣ የሐረር አካባቢ ኦሮምኛ ተናጋሪና እስልምና እምነት ተከታይ ኢትዮጵያውያንን በብዛት ሀገር እንዲኮበልሉና ከዛም በሳውዲ አረቢያ አማካኝነት ወደ ሳውዲ ተልከው እስልምና ትምህርት ካገኙ በኋላ ተመልሰውም በሶማሊያ በስፋት ከተማሩ በኋላ ተመልሰውም በኢትዮጵያ ገጠር ውስጥ በመሰማራት የእስልምና ትምህርትን እንዲሰጡ በብዛት ሲያስተማራ ቆይቷል። እነዚህም የሃይማኖት አስተማሪዎች በሃይማኖት ትምህርት በተጨማሪ የፖለቲካ ትምህርት ቀስቀሳዎችን ይሰጡ ነበር። በፖለቲካው ትምህርት ውስጥ ይሰብኩ የነበረው የኦሮሞ አገሩን በአማራ ወይም ደግሞ በሀበሻ ተቀምጧል፣ ሃይማኖቱ ተረግቷል፣ ኦሮሞ ማጆሪቲ ነው፣ ኦሮሞ ስልጣን መረከብ አለበት፣ ሀበሻን ከኦሮሞ ምድር ወጥቶ ወደ ጎጃምና ጎንደር መሄድ አለበት፣ ኦሮሞ ከሀበሻ ጋር ምንም አይነት የታሪክም እምነትም ሆነ የባህል ግንኙነት የለውም በሚል ወቅቱ አፍረን ቀልቆ በመባል ስም ይጠራ የነበረውን የኪነት ቡድን አባላት ማስኮብለን በጸረ ኢትዮጵያ ቅስቀሳና ፕሮፓጋንዳ ስራዎችን ኦሮምኛ ቀስቃሽ የሆኑትን ዘፈኖችን፣ ሽለላዎችን፣ ኢትዮጵያ ኦሮሞችን፣ ሶማሌዎችን መቀስቀስ ዚያድ በርዌ ከራሱ ዜጎች አልፎ በሐረርጌ፣ በአሩሲ፣ በባሌ ነዋሪ የሆኑትን ኦሮምኛ ኦሮሞችንና እስልምና እምነት ተከታይ የሆኑትን በማስኮብለል ከፍተኛ የነኝህን ህዝቦች ድጋፍና ተባባሪነት አግኝቷል። ይህንን የተረዳው የኃይለ ሥላሴ መንግስት በ60ዎቹ መጀመሪያ ላይ በሐረር ቆቄ አፋን ኦሮሞ በኦሮምኛ ቋንቋ የሚተላለፍ የቅስቀሳና የፕሮፓጋንዳ ስራዎችን ማሰራጨት ጀመረ። ይህም ሰፊውን ኦሮምኛ ተናጋሪ ድጋፍና አድናቆትን ከማስረፉም በላይ የህዝቡንም ንቃተ ህሊና ከፍ አድርጓል ይባል ማጋነን አይሆንም። የሶማሌ መንግስት በጅቡቲ፣ በኬንያ እና በኢትዮጵያ ያላትን የግዛት ይገባኛል ጥያቄ ከግቡ ለማድረስ ይጠቀምበት የነበረው ስትራቴጂ በየሀገሮቹ መንግስታት ተቃዋሚዎችን በራሳቸው ጥቅም ዙሪያ አደራጅተውና አስታጥቀው ማስተማራት ነበረ። ይህም በመሆኑ የኢትዮጵያ መንግስት ተቃዋሚዎች ነን የሚሉ ብሔረተኞች ሻቢያን፣ ቲፒኤልኤፍን፣ ኦኤልኤፍን በማስታጠቅና በማደራጀት ወደ ኢትዮጵያ ሲያስተማሩ ሌሎችንም በጅቡቲና በኬንያ ያሉትን ተመሳሳይ ተቃዋሚዎችን በዚሁ መልክ ያስተማሩ ነበረ። ከዛም በዚህ ሰልጥነው ተደራጅተው ታጥቀው ዲሞክራሲ ለውጥ ማምጣት ይቻላል ብለው እንደነ የሚጥሩት እንደነ ተቃዋሚዎቹ ላይ ሊሰብኩን እንደሚሞክሩት እንደነ ኢሳያስ ይመስላል። ኢሳያስ ኢትዮጵያን ይወዳል፣ ኢሳያስ ለኢትዮጵያ ዲሞክራሲያዊ ኢትዮጵያን ይደግፋል፣ ወዘተ ወዘተ። የወቅቱ የትግራይ ነጻ አውጪ ነኝ የሚለው ቲፒኤልኤፍ የዚያድ በርዌን በኢትዮጵያ የግዛት ጥያቄን ተቀብሎና አምኖ የመሳሪያ እርዳታን በማግኘት በኢትዮጵያ ላይ የነ ዚያድ በርዌን አቋም ደግፎ ከፍተኛ ፋት ከህዝባችንና በሀገራችን ላይ መፈጸሙ በታሪክ ተመዝግቦ ያለ ሀቅ ነው። የኦሮሞ ነጻ አውጪ ኦኤልኤፍ ድርጅትን ተመሳሳይ አቋም በመያዝ ከኢትዮጵያዊነት ይልቅ እስላማዊነትን በእምነትም በታሪክም ከሶማሊያ እንጂ ከኢትዮጵያ ጋር የማይመሳሰል እና ተፈጥሯዊ ቅርበታቸውም እስላማዊ ሶማሌና አረብ አገሮች ጋር እንደሆነ ተቀብሎ የሶማሌንም የግዛት ጥያቄ እስከ ናዝሬት ወይም ደግሞ አዳሚያ ድረስ መሆኑን አረጋግጦ አሩሲና ባሌ ነው የኛ ድንበራችን ናዝሬት ነው ወይም ደግሞ አዳሚያ ነው እያለ ኢትዮጵያን የሚያስተራጨው የኦሮምኛና የአማርኛ ቋንቋ ሬዲዮ ስርጭት ሲቅሰቅስና የፕሮፓጋንዳ ስራዎች ሲሰራ የአካባቢውንም አርሶ አደር ማወናበድ ሲችል ኦኤልኤፍ አንዲትም ይፋ የሆነ የሶማሌን የግዛት ጥያቄ በመቃወም ያወጣው የአቋም መግለጫ የለም። ይልቅስ በኋላ በኋላ ከመሀል አገር የተቀላቀሏቸው የኦሮሞ ልጆች ውስጥ ውስጡን ተቃውሞን ሲያነሱ ጉዳዩ ተስፋፍቶ በኦኤልኤፍ ውስጥ ችግር ፈጥሮ መከፋፈልንም ያመጣ የፖለቲካ ጥያቄ ነበር። በዚህም የተነሳ የሶማሌ መንግስት አይመቹም በኋላም ችግር ይፈጥራሉ ያላቸውን አስሮ ገዛቸውን አጥቷል። ይህም በመላው የኦኤልኤፍ አባላትና ደጋፊዎች ዘንድ የታወቀ ገሃድ ነው። ይህንንም ተከትሎ ሶማሌ አቦ በሚል አደራጅቶ ሲንቀሳቀስ አብዛኛው የመለመላቸው ኦሮሞዎች ስደት የነበሩ የአሩሲ የባሌና የአረስ አካባቢ ተወላጅ የነበሩ ኦሮሞዎችንና ኦጋዴንና ጅጅጋ አካባቢ ኢትዮጵያውያን ሶማሌዎችን ነበረ። ልክ ሀቀኛ የወያኔ ተቃዋሚ ሰው ተቃውሞዎች በኤርትራ ምድር ሲገቡ ኢሳያስ አፈወርቂ መንግስት የእሱን አጀንዳ የማይቀበሉትን ኢትዮጵያዊነትን የሚያቀነቅኑትን ተቃዋሚዎች መሪዎቻቸውን ደብዛቸውን አጥቶ በምትካቸውም የእሱ ገዥ ተገዥና ለሆዳቸው ያደሩትን በመመልመል ሀቀኛ ተቃዋሚዎች እነዚህ ናቸው ብሎ እንደሚሰብን ማለት ነው። እዚህም ሶማሌ አቦ ተብሎ በሚጠራው የጂያድ በሬ መደበኛ ጦር የታጠቁና እየተመራ በ1970ዎቹ የሶማሌ ኢትዮጵያን ወረራ ከሰቶ እስከ ድሬዳዋ ድረስ ደርሶ በአካባቢው በዲኬ፣ በየካ፣ በሐረር ዙሪያ፣ በጉርሱም፣ በፈዲስ፣ በኮምቦልቻ አካባቢ አርሶ አደሮችን ከብት ከበረት እህል ከጎተራና ከጉርጓድ በመዝረፍ ተቆጣጠርኩ ባለውም አካባቢ ቀረጥ ወይም ደግሞ አሹራ በመጣል የሶማሌ መንግስት ከአርሶ አደሩ ላይ ግብር መሰብሰብ ሁሉ የተደረሰበት ሁኔታ ነበረ። በካራሚሌ፣ በበሮዳ፣ በፈዲስ፣ በቀብሪ ጆሌ፣ በዲኬ፣ በዶባ፣ በኤረር አካባቢ የነበሩ አርሶ አደሮች አስታጥቁን አስታጥቁን ብለው ለደርግ መንግስት ሲጮሁ ይጮሁ ሰሚ ሲያጡ፣ ምክንያቱም ይህ አካባቢ ድሮ በሻባ የተደራጁና የነቁ የታጠቁና በአካባቢው ከፍተኛ ንቃት የነበራቸው አርሶ አደሮች በመሆናቸው ደርግ በእነኛ አካባቢ ህዝቦች ላይ እምነት አልነበረው። ስላልነበረውም መሳሪያ ቢያስታጥቅ መልሶ ይወጉኛል በሚል ፍርሃት መሳሪያ መስጠቱን ተቆጠበ። ከዛም እንደኛ አርሶ አደሮች መጨረሻ ምርጫ ሲያጡ የሶማሌን ጦር ተቀላቅለው ሄደው ከታጠቁ በኋላ አፈሙዙ መልሰው የሶማሌን ጦር ከአካባቢያቸው አስወጥተው በመጨረሻም የደግ ጦር የበላይነትን አግኝቶ ድሬዳዋንና ጅጅጋን ማዳን ችሎ የሶማሌን ጦር ተሸንፎ ሊመለስ ችሏል። በዚህ አይነቱ አስከፊና አስጠንቃቂ የህዝቦች እልቂት ሲከሰት ሻቢያ፣ ቲፒኤልኤፍ እና ኦኤልኤፍ የሶማሊያን መንግስት ግን ሲያስተጋቡና የሀበሻ ኢንኮርፖሬሽን ኢትዮጵያ መንግስት እንዳከተመለት በሬዲዮና በጋዜጦቻቸው ላይ ሲያስተጋቡና ሲያጋንኑ ይሰማ ነበር። ዛሬ መንግስት ሆኖ ህዝብንና አገርን የሚያብጠው ወያኔና ተቃዋሚ ነኝ ባዩ ኦኤልኤፍ ለትናንቱ የኦሮሞ ህዝብ ልጅ የንብረት ውድመት ተባባሪና አቀነባባሪ ሆነው ያገለገሉ፣ ዛሬ ደግሞ ያንኑ ህዝብ አሁንም ለተለየ የፖለቲካ ጥቅም በመከራው ላይ ቢተባበሩና የተለየ ፖለቲካ መዝሙር ሲዘምሩ ቢታይ ለኢትዮጵያ ሕዝብ የሚገርም ሊሆን አይገባም። ተማሳሳይ ሰቆቃ እየፈጸሙ ስልጣን ላይ መቆየት ስለሆነ የነሱ ግብ ዛሬ ኦሮሚኛ ተናጋሪ የሆነው የምስራቁ የኢትዮጵያ ሕዝብ በተወሰኑ የሶማሊኛ ተናጋሪ በሆኑ ኢትዮጵያውያን መካከል ጠብን ጭረው ህዝቦችን እልቂት ስደት መፈናቀልን ፈጥረው በመቶ ሺዎች የህዝብ ሰለባ እንዲሆኑ የተደረገው ሊቀበር የተቃረበውን የከፋፍለህ ግዛ ዘመናቸውን በወራትም እንኳን ቢሆን ለማራዘም ከቻልን ብለው እንደሆነ ይታወቅ ይገባል። ረጅም ዘመን የኢትዮጵያ ጠላቶች በሆኑ መንግስታትና ኮድ አደር ቡድኖች ኦጋዴን አካባቢ ነዋሪ የሆኑ ኢትዮጵያውያን ሶማሌዎችን በሐረር በባሌ በአሩሲ አካባቢ ነዋሪ የሆኑ ኦሮምኛ ተናጋሪና እስልምና እምነት ተከታይ የሆኑትን ኢትዮጵያውያንን ከሀገራቸው ከኢትዮጵያ ይልቅ የእስልምና እምነት ተከታይ የሆኑ አረብ አገሮችና የሶማሌ መንግስት ህዝብ የበለጠ ወዳጅና በእምነትም በባህልም በጂኦግራፊም የሚመሳሰላቸውና ተፈጥሯዊ አንድነት ያላቸው አድርገው ዘበናት ሲሰበክ የኖሩት በአዳን ዛሬ እነዚህ ተፈጥሯዊ አንድነት አላቸው የተባሉት አገሮች በዚህ ህዝብ ላይ የሚያሳዩት ሀቅ ግን ተጻራሪና ውሸት መሆኑ ነው። እነ ሳውዲ፣ ሶሪያና ግብጽ በ60ዎቹና በ70ዎቹ በኢትዮጵያ የሃይማኖት መከፋፈልን ፈጥረው ኢትዮጵያን ለብጥብጥ ሀገር ለማድረግ ያለማቋረጥ ሲሰሩ ነበር። የእስልምና እምነት ተከታዮች አገራቸው ኢትዮጵያ የሃይማኖት እኩልነት፣ የዲሞክራሲ መብት የተከበረባት፣ የፖለቲካ ነጻነት ያለባት ሀገር መሆን ባሻገር ሌላ ምንም ፍላጎት እንደሌላቸው በ1966 አብዮት በማያወላዳ መልክ አሳይተዋል። ይህንንም አሁንም በመድገም ድምጻችን ሰማ በሚለው ህዝባዊ ትግላቸው በማወላዳና በማሻማ ሁኔታ ለጠላቶቿም ለኢትዮጵያ በሞላ ያረጋገጠ የእስልምና እምነት ተከታይ ኢትዮጵያዊ ህዝብ ትግል አኩሪ ገጽታችን ነው። ይህም የኢትዮጵያን ጠላቶች ክፉኛ አሳፍሯቸዋል። ይህም ባለፉት 40 ዓመታት የታየው አረቦች፣ እስላም ሆኑ ክርስቲያን ኢትዮጵያን ስደተኞች አስቀጣጪ በሆነና ኢሰብአዊ በሆነ መንገድ ነው ሲያስተናግዷቸው የታየው። ለምሳሌ ያክል ለመጥቀስ በኩዌት ኢትዮጵያውያን የቤት ሰራተኞችን በሊባኖን፣ በሳውዲ፣ በካይሮና በየመን እንደ አውሬ እየተቀጠቀጡ ንብረታቸው እየተዘረፉ በፈላ ዘይት እየተቃጠሉ ከሀገር ሲያስወጧቸው አይ እነኝህ እስላሞች ናቸው ብለው በርህራሄ የያዟቸው የሉም። የየመንና የሳውዲ አረቢያን ጦርነትም ያውት ወይም ልመለከቱት ይገባል። ይህ የሚያሳየው ለዘመናት የተሰበከው የሐሰት ዲስኩር ከንቱና ውሸት መሆኑን ሆኖ የኢትዮጵያን እውነተኛ ማንነታቸውና ስብዕናቸው ተከብሮ ኢትዮጵያውያን ሊኖሩ የሚችሉት በኢትዮጵያዊነታቸው ጸንተው ሀገራቸውን ከሰርግ ዘረኞችና ከግፈኛ አገዛዝ ልጆች ተረክበው ሰላም፣ ዲሞክራሲ፣ ፍትህ፣ ርትዕ፣ እኩልነት የተረጋገጠባት ሀገር አድርገው ሲኖሩ ብቻ መሆኑን ነው። ዛሬ የምናየው የወያኔና ተባባሪዎቹ ፍጹም ግፍና እብሪት የተሞላበት ህዝብን ከፋፍሎ ለማጥፋት እየተካሄደ ያለውን ሀቅ ደግሞ ቀደም ሲል ገና ከጽንሱ ይህ እንደሊሆን እንደሚችል የኢትዮጵያ ህዝባዊ አብዮታዊ ፓርቲ አስጠንቅቆ ነበር። እነ ቲፒኤልኤፍ እና ኦኤልኤፍ ነኝ ባዮች ዛሬ ሌላ መዝሙር ሲዘምሩ ቢታዩ ዳግም ሰለባ ሊያገኙ አይገባም። ዛሬ ተቃዋሚው ጎራ ግማሹ በወያኔ ካድሮች የተሞላ በመሆኑና የህዝብን የተቀነባበረ ትግል እውን ለማድረግ አልተቻለም። ነገር ግን ህዝብ ለግፈኛ እጅ አልሰጥም ብሎ ቆርጦ ተነስቷል። እስረኞችም የውድመታቸው ቀን መዳረሱን በገሃድ እያዩት መጥተዋል። አይቀሬው የህዝብ ግን ያክ ሰመሰመ ነው ዶፉ ሊጥል አግቷል። ዛሬ በመስራቁ ሀገራችን እየታየ ያለው የህዝብ ሰቆቃ የመላው የኢትዮጵያ ህዝብ ሰቆቃ ሆኖ ሊታይ ይገባል። ከሰሜኑ ሀገራችን ያላሰለሰ የወያኔ የመከፋፈል ሴራና ህዝብን ሰላም አየር አስነፍጎ ለመጨረሽ ዘመቻ በተባበረና በተቀነባበረ የህዝብ ትግል መገታት እንዳለበት ጊዜው ግድ ይላል። ኢትዮጵያውያኖች እስላምም ሆኑ ክርስቲያን፣ አማራም ሆኑ ኦሮሞ፣ ራጌም ሆኑ አፋር፣ ትግሬም ሆኑ ሀዲያ፣ ሶማሌም ሆኑ አደሬ ማንነታቸው ተጠብቆ ሰላማቸው ተረጋግጦ እምነታቸው ተከብሮ መኖር የሚችሉት ኢትዮጵያዊ ሆነው ተቆሙ ብቻ ነው። ወያኔና ጠባቦቹ ከኢትዮጵያ ጠላቶች ጋር በመተባበር የሶማሌን የግዛት ጥያቄ አምነውና ተቀብለው መሳሪያና የገንዘብ እርዳታ ሲቀበሉ የኖሩ ኢትዮጵያዊ ስደተኞችን በጎረቤት ሀገሮች ሲያሰቃዩ፣ በተለይ የኢሃፓን አባላት በተሰደዱበት አገር እንኳን ሰላም ሲነሱ ሲጠቁሙ፣ በባዕዳን መንግስታት ሲያሰቃዩ ሲያሰድዱ ዲፖርት ሲያስደርጉ የነበሩ የተገንጣይና አስገንጣይ ቡድኖች ኤርትራን አስገንጥለው ኢትዮጵያን ከባህር አልባ ሲያደርጉ ያልተጠበቁ፣ ያም አልበቃ ብሏቸው የግዛት ይገባኛል ጥያቄ በማንሳት ከሰባ ሺህ ህዝብ በላይ ህይወት በሚሊዮን የሚቆጠር ንብረት ያወደመ ጦርነት አስከትሏል። ከ1600 ኪሎ ሜትር ርዝመትና ከ80 ኪሎ ሜትር ስፋት ያለውን የምዕራቡን ግዛታችንን በሱዳን አሳልፈው በመስጠት ለማያቋርጥ ጦርነት ሀገራችንን የዳረገ በዘረኛ የክልል ፖለቲካ አንዱን ብሔር ድንበር ይሄ ነው በማለት የማያቋርጥ የጎሳ ጦርነት ያመቻቸ፣ ለምሳሌ በኦሮሞና በሶማሌ፣ በቤኒሻንጉልና በኦሮሞ፣ በአፋርና በኦሮሞ፣ ሌላም በመቀፍቀፍ ህዝባችንን የረሃብ የድህነት የበሽታ ሰለባ ለማድረግ የወሰኑ ቡድኖች በመሆናቸው በአንድነት ቆመን ይህንን ማውገዝና መታገል ለነገ የማይባል ብሔራዊ ግዴታችን ነው።
የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል።